የአርብ ምሽት ታህሳስ 1/2014 ዓ.ም ተመረጠ የጋቢና ቤ ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ እንደምን አምሽታችኋል? ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
በሰብአዊነት ላይ ለመነጋገር መታቆዩ ጊዜ የለም። ሰብአዊነት ላይ እንደውም ለመነጋገር ትንሽ ዘግየት ብለናል እና የምናያቸው የብዙ የሰብአዊ ቀውሶች መንስኤ የግንዛቤም ችግር ነው።
ዓለም አቀፉ የሰብአዊ መብቶች ቀን ዛሬ በኢትዮጵያ እየተከበረ ነው። ከመርሃ ግብሩ አዘጋጆች ጋር ቆይታ አድርገናል። በሌላ ርዕስ ደግሞ
ለዜጎች ጥበቃ የሚያደርግበት ደግሞ ይበልጥ ተካላጭ የሆኑትን የማህበረሰብ ክፍሎችን ማሰብ ተገቢ ነው ብዬ አስባለሁ።
እናትነትና ስደትን በተመለከተ ካጠናቀቅነው ዝግጅት ውስጥ የተወሰደ ድምጽ ነው የሰማችሁት። በስደት ላይ የሚገኙ እናቶች ችግራቸውን፣ ጭንቀታቸውንና ሐሳባቸውን አጋርተውናል። ሙዚቃና ሌሎች ጥንቅሮችንም ይዘናል። መሰናዶውን በመምራት ኤደን ገረመው ከአቀናባሪያችን ንጉስ ታምሬ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ እናመሽ ይሆናል። እናንተም አብራችሁን እንድታመሹ በአክብሮት እየጋበዝን አሁን ሀብታሙ ስዩም ከአለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። የትግራይ ኃይሎች በነሐሴ ወር 2013 ዓመተ ምህረት በያዟቸው ሁለት የአማራ ክልል ከተሞች ውስጥ ሰላማዊ ሰዎችን ገድለዋል ሲል የሰብአዊ መብት ተሟጋች ድርጅት Human Rights Watch አስታውቋል። ድርጅቱ በጭና ከተማ በአምስት ቀናት ውስጥ በ15 የተለያዩ አጋጣሚዎች 26 ሰዎች መገደላቸውን ነዋሪዎች እንደነገሩት ይፈድርጓል። በተመሳሳይ በቆቦ ከተማ በአራት የተለያዩ አጋጣሚዎች በአጠቃላይ 23 ሰዎች መገደላቸውንም ከመስክሮች መረዳቱን አስታውቋል። ኤርምጃ የአከባቢው ገበሬዎች ይዞታቸውን በማስፋት ላይ በነበሩ በትግራይ ኃይሎች ላይ ከፍተው ለነበረው ጥቃት መልስ ሳይሆን እንደማይቀር ድርጅቱ ተቆሟል። የትግራይ ኃይሎች በእጃቸው በገቡ ሰዎች ላይ አስከፊ ጭካኔ እንደፈጸሙና የጦርነት ህጎችንም እንደጣሱ የድርጅቱ የግጭት ጉዳዮች ኃላፊ ላማ ፋቂ ተናግረዋል። እነዚህ ግድያዎችም ሆነ ሌሎች በሁሉም ተፋላሚዎች የደረሱ የጭካኔ ተግባራት በኢትዮጵያ ትግራይና አማራ ክልሎች ደርሰዋል የሚባሉ የጦር ወንጀሎችን የሚመረምር ነጻ ዓለም አቀፍ ምርመራ አስፈላጊ መሆኑን አጽንኦት የሚሰጥ ነው ሲሉም አክለዋል። በትግራይ ኃይሎች በኩል ይህ ዘገባ ከተጠናቀረበት ሰዓት ድረስ የተሰጠ መግለጫ ባይኖርም ከዚህ ቀደም በሌሎች የሰብአዊ መብት ተሟጋች ድርጅቶች በኩል የቀረቡ በሰላማዊ ሰዎች ላይ የደረሱ የሰብአዊ መብት ጥሰት ክሶችን በተመለከተ የትግራይ ውጭ ጉዳይ ቢሮ በተሰኘው የኃይሉ ተቋም በኩል የትግራይ ጦር አባላት በስነ ስርዓት የሚመሩ መሆኑን፣ ተፈጽመዋል የሚባሉ ወንጀሎችን በእርግጥም በአባላቱ ተፈጽሞ ከሆነ የሚያሳውቅ ነጻ ምርመራ ሊደረግ እንደሚገባ፣ ወንጀሎቹ መፈጸማቸው ከተረጋገጠ ደግሞ ፈጻሚ አባላቱን ለፍርድ እንደሚያቀርብ ማስታወቁ ይታወሳል። በሌላ በትናንትናው ዕለት በዋሽንግተን ዲሲ አካባቢ የሚኖሩ የትግራይና ኦሮሞ ማህበረሰብ አባላት ኢትዮጵያ መንግስት ፈጽሞታል ያሉትን በደል የሚያሳውቅና የሚያወግዝ ሰልፍ አድርገዋል። ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት በትግራይ ማህበረሰብ አባላት በኩል የክልሉ ህዝቦች ላለፉት 400 ቀናት የመሰረታዊ አገልግሎቶች እቀባ፣ የእርዳታ ቁሳቁስን በማገድ ሆን ብሎ ህዝብን ለርሃብ መዳረግን የመሳሰሉ ተደራራቢ የሰብአዊ መብት ጥሰቶች እየደረሱበት ነው ያሉት አስተባባሪዎች ዩናይትድ ስቴትስ በትግራይ የዘር ማጥፋት መፈጸሙን እውቅና መስጠት ጀምሮ አስፈላጊውን እርምጃ እንድትወስድ ጠይቀዋል። በዚህ ሰልፍ ላይ የተገኙት የኦሮሞ ማህበረሰብ አባላት በበኩላቸው የኢትዮጵያ መንግስት በተለይ በምዕራብ ኦሮሚያ በርካታ ከህግ አግባብ ውጪ መግደልና ማሰርን የመሰሉ የሰብአዊ መብት ረገጣዎችን ፈጽሟል የሚል ክስ አሰምተዋል። ዩናይትድ ስቴትስ በተመሳሳይ አስፈላጊውን እርምጃ እንድትወስድ ጠይቀዋል። ያላግባብ ታስረዋል ያሏቸው የቀድሞ ፖለቲከኞችም ይለቀቁ ዘንድ ድምጻቸውን አሰምተዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተወካዮች የሁለቱን ማህበረሰቦች መልእክት የያዙ ደብዳቤዎችን ተቀብለዋል። ኢትዮጵያ መንግስት ከዚህ ቀደም በሰጣቸው ተደጋጋሚ መግለጫዎች ለትግራይ ክልል መሰረታዊ አገልግሎቶችን ለማዳረስ ያደረገው ጥረት በትግራይ ኃይሎች አማካኝነት መስተጓጎሉን ጠቅሷል። በቅርቡ በሰሜን ኢትዮጵያ የደረሱ ሰብአዊ መብት ጥሰቶችን ይፋ ያደረጉት የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽንና የኢትዮጵያ ሰብአዊ መብቶች ኮሚሽን የጋራ ምርመራ ሪፖርት የኢትዮጵያ መከላከያ ሰራዊት ጋሮቹ የኤርትራ ጦርና የአማራ ልዩ ኃይልም ሆነ ተፋላሚዎቻቸው የትግራይ ኃይሎች ሁሉም ተፋላሚ ወገኖች ሰፊ ጭካኔ የታከለበት የሰብአዊ መብት ረገጣ ድርጊቶች ተሳታፊ መሆናቸውን መግለጻቸው ይታወሳል። በትግራይ ክልል የዘር ማጥፋት ተፈጽሟል የሚያስብል መረጃ ግን አለማግኘታቸውን መጠቆማቸው አይዘነጋም። በሌላ በኩል በምዕራብ ኢትዮጵያ እየደረሱ ላሉ ጥቃቶች ተወቃሽ የተደረገው የኢትዮጵያ መንግስት በበኩሉ በስፍራው ለደረሱ በደሎች ሁሉ ተጠያቂ ያደረገው ኦነግ ሸኔ የተባለውን በአካባቢው የሚንቀሳቀስ ታጣቂ ቡድን ነው። አድማጮች፣ የዚህ ዘገባ ዘለግ ያለ ዝርዝር ከምሽቱ 3 ሰዓት በሚጀምረው መሰናዶ ይደመጣል። የዩናይትድ ስቴትስ የፌዴራሉ ይግባኝ ሰሚ ፍርድ ቤት የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጎርጎሳውያኑ ጥር 6 ተፈጽሞ የነበረውን የምክር ቤቱን ስራ ማወክ ጥቃትን በመለከተ ምርመራ በማድረግ ላይ ላለው ኮሚቴ ሰነዶች እንዳይቀርቡ ለመከልከል ያቀረቡትን ጥያቄ ውድቅ አድርጎባቸዋል። ባለ 68 ገጽ ውሳኔ ትራምፕ ቁልፍ የሚባሉ ሰነዶች በመርማሪው ቡድን ይፋ እንዳይደረጉ የጀመሩትን ጥረት ገሸሽ አድርጎባቸዋል። በ2020 የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ያልተደሰቱ ሰልፈኞች ጥር 6 ቀን የኮንግረሱን ህንጻ ጥሰው መግባታቸው ይታወቃል። በእለቱ በነበረ ግርግር ውስጥም የሰዎች ህይወት ተቀጥፏል፣ በርካቶችም ለጉዳት ተዳርገዋል።
ከዜናዎቹ ጋር ሀብታሙ ስዩም ነበረ የሰማችሁት። እናመሰግናለን። ለእለቱ አብይ ወዳደረግናቸው የጋቢና ቪኦኤ ርዕሶች እንሻገር። በየአመቱ ታህሳስ 1 ቀን የሚከበረው ዓለም አቀፍ የሰብአዊ መብቶች ቀን ዛሬ እኩልነትን፣ ተበላላጭነትን ማስወገድና ሰብአዊ መብትን ማስፋፋት በሚል መሪ ቃል እየተከበረ ይገኛል። ይህ አመታዊ በዓል አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ለመጀመሪያ ጊዜ በኢትዮጵያ የሰብአዊ መብት ግንዛቤን ለማስፋፋት ያለመ የፊልም ፌስቲቫል በአዳማ፣ በሐዋሳና አዲስ አበባ ላይ ያካሄደ ሲሆን የተለያዩ የሰብአዊ መብቶችን የሚያነሱ የሀገር ውስጥ ፊልሞች ለእይታ ተዋል። በሴቶች እኩልነት፣ የፍትህ ስርዓት፣ የስደተኛ አያያዝና ሌሎች ጉዳዮች የተነሱበትን የዚህን ፊልም ፌስቲቫል በተመለከተ ስመኝሽ የቆየ የፌስቲቫሉን አዘጋጆች አነጋግራ ተከታዩን አሰናድታለች።
የተባበሩት መንግስታት ድርጅት አውሮፓያን አቆጣጠር በ1948 ያጸደቀው ዓለም አቀፉ የሰብአዊ መብቶች ድንጋጌ ሁሉም የሰው ልጆች በተፈጥሯቸው እኩል የሆኑና የማይገሰሱ መብቶች እንዲሁም መሰረታዊ ነጻነቶች እንዳሏቸው አስቀምጧል። በዚህ መሰረት በየትኛውም የዓለም ክፍል የሚኖሩ የሰው ልጆች ያለ ዜግነት፣ የመኖሪያ ቦታ፣ ጾታ፣ የዘር፣ የሃይማኖት፣ የቋንቋ ወይም የሌላ መለያ ልዩነት ሰው በመሆናቸው ብቻ እኩል የሆኑ መብቶች እንዳሏቸው የሚደነግግ ሲሆን ድንጋጌው የጸደቀበት ታህሳስ 1 ቀን በየአመቱ ዓለም አቀፍ የሰብአዊ መብቶች ቀን ተብሎ ይከበራል። ይህ ቀን በኢትዮጵያም በየአመቱ በተለያዩ ዝግጅቶች ሲከበር የቆየ ቢሆንም መርሆውን እኩልነት ላይ መሰረት ያደረገው የዘንድሮ በዓል ግን ለመጀመሪያ ጊዜ በኢትዮጵያ ዓለም አቀፍ የፊልም ፌስቲቫል በማዘጋጀት ለህብረተሰቡ የመወያ መድረክ ፈጥሯል። ለመሆኑ ሰብአዊ መብትንና ኪነ ጥበብን ምን አገናኛቸው? የፌስቲቫሉ አዘጋጅ በሆነው በኢትዮጵያ የሰብአዊ መብት ኮሚሽን ዋና ምክትል ኮሚሽነር የሆኑትን ራኬብ መሰለን አናግረናቸዋል።
ኪነ ጥበብን የመረጥንበት ምክንያት ኪነ ጥበብ ለማህበረሰቡ መረጃን ለማስተላለፍ፣ መልእክቶችን ለማስተላለፍ እንዲሁም የሰዎችን ባህሪ ለመቅረጽ ጠንካራ አቅም ያለው ስለሆነ ይህንን ጠንካራ አቅም ተጠቅመን የሰብአዊ መብቶችን መልእክት ለማስተላለፍ ስለፈለግን ነው። ሰዎች የተለያየ አይነት ፊልሞች አሉ። የሰብአዊ መብት ይዘት ያላቸውን ፊልሞች በማስፋፋት ውይይቱን፣ አርዕስቱን ማብላላት እንዲችሉ ማድረግ ይቻላል ብለን ስላመንን
ምክትል ኮሚሽነር ራኬብ ኢትዮጵያ በአሁኑ ሰዓት በፖለቲካ ለመረጋጋት በግጭቶችና በተለያዩ አስቸጋሪ ሁኔታዎች እያለፈች ባለችበት ወቅት በሰብአዊ መብቶች ዙሪያ የውይይት በር የሚከፍት የፊልም ፌስቲቫል መዘጋጀቱ ሀገሪቱ ካለችበት ቀውስ እንድትወጣ የሚያግዝ አንድ መንገድ መሆኑንም ያስረዳሉ።
ደግሞ ያለንበት ጊዜ በጣም አስቸጋሪ ነው፣ በጣም ውስብስብ ነው። በፖለቲካም፣ በብሔርም፣ በግጭትም በኩል በጣም ውስብስብ ሁኔታ ውስጥ ያለ ሀገር ስለሆነ ይህንንም መቅረፍ የምንችልበት መንገድ ስለመሰለንም ነው ይህንን ከኪነ ጥበብ ጋር ተቀናሽተን የሰብአዊ መብቶችን ማስተማር ውይይቱን መጀመር የፈለግ ነው።
በዚህ ሀሳብ መነሻ መሰረት በኢትዮጵያ ለመጀመሪያ ጊዜ ከህዳር 28 እስከ ታህሳስ 1 2014 ዓመተ ምህረት የተካሄደው ዓለም አቀፍ የፊልም ፌስቲቫል በአዳማ፣ በሐዋሳና በአዲስ አበባ ላይ የተካሄደ ሲሆን 7 የተለያዩ የሰብአዊ መብት ርዕሶችን የሚያነሱ ፊልሞች ለእይታ መቅረባቸውን ወይዘሮ ራኬብ ጨምረው ያስረዳሉ።
የመረጥናቸው የተለያዩ የሰብአዊ መብት ርዕሶችን የሚያነሱ ሙሉ ፊልሞችም አጫጭር ፊልሞች፣ በቃ ፊልሞች አሉበት። የተለመደ ስላልሆነ ብዙ ጊዜ እኛ ሀገር ሰባዊ መብቶችን ለመሰረት አድርጎ ፊልሞች ለመስራት ብዙም ምርጫ አልነበረንም። ለመምረጥ እነሱን መስፈርት አውጥተን የተለያዩ የሰባዊ መብቶች ላይ ጥሩ መልእክት ያላቸውን መርጠናል። ከዛ ግን በተጨማሪ ባሉታዊ መንገድም የሰዎችን ክብር የተለያዩ የሰብአዊ መብቶች በባህልም በልምድም የሰብአዊ መብቶችን የሚጥሱ ልምዶችን ያሉ ትዕይንቶችንም የያዙ ፊልሞችን መርጠናል። ለውይይት የዘንድሮ የዓለም አቀፍ የሰብአዊ መብቶች ቀን መሪ ቃል እኩልነትን መሰረት ያደረገ ነው። ስለዚህ እኩልነትን፣ የሴቶችን እኩልነት፣ የአካል ጉዳተኞች እኩልነትንም መሰረት ያደረጉ ፊልሞች አሉበት። ሌሎችን አርስቶች ላይ ሰብአዊ መብቶችን የሚያነሱ ፊልሞችን የመረጥ ነው።
ለመጀመሪያ ጊዜ በሰብአዊ መብቶች ዙሪያ ላይ አተኩሮ በተዘጋጀው ፌስቲቫል በቲያትርና በፊልም ሙያ ልምድ ያላቸው አዘጋጆች በማስተባበርና በማማከር ተሳትፈዋል። ከነዚህ አንዷ የቲያትርና የፊልም ባለሙያ እንዲሁም የማዓዛ ፊልም ፕሮዳክሽን ስራ አስኪያጅ የሆነችው ማዓዛ ወርቁ አንዷ ናት። በቅርብ ጊዜ በብዙ ተመልካቾች ዘንድ ተወዳጅ የነበረው ደርሶ መልስ ተከታታይ የቴሌቪዥን ድራማ ደራሲና ዳይሬክተር የሆነችው ማዓዛ ወርቁ የኪነ ጥበብ መሰረቱ የሰብአዊ መብት ጉዳዮች ናቸው ትላለች።
ኪነ ጥበብ በጥቅሉ ስለ ሰብአዊ መብትና በሰብአዊ መብት ጉዳይ ላይ ወይም በሰብአዊነት ላይ ነው የሚሰራው። መሰረቱም ግቡም የኪነ ጥበብ ሰው ኪነ ጥበብ ስራም ጭምር የሰው ልጅ ምቹ ዓለም ላይ እንዲኖር ራሱን እና ድርጊቱን አስተሳሰቡን እንዲቀርጽ እንዲያስተካክል ከማህበረሰብ ጋር ተስማምቶ እንዲኖር ፍትህ እንዲሰጥን ለተጎዳ እንዲያዘን ለተጎዳ ድምፅ እንዲሆን የሚሆን ሙያ ማለት ነው የኪነ ጥበብ ሙያ። ስለዚህ እኔ ብቻ ሳልሆን ማንኛውም ኪነ ጥበብ ላይ ያለ ሰው አይነቱ ምንም ይሁን ማህበራዊ ይሁን ፖለቲካዊ ይሁን ኢኮኖሚም ጉዳይ ይነሳ በሚሰራው ስራው በኪነ ጥበብ ስራው ከሰብአዊ መብት ጉዳዮች ሊርቅ አይችልም። የኔን ስራዎች በተለይ ቀረብ ብለሽ ብታይ ደግሞ ማነሳቸው ጉዳዮች በሀገራችን በተለይ ደግሞ በምንኖርበት ጊዜ የሚቆረቁሩኝ በሰዎች እና በሰዎች መካከል በማህበረሰብ መካከል እንዲሁም ፖለቲካውን ጭምር ያሉ ፍትሃዊ ያልሆኑ አሰራሮችን፣ መንገዶችን፣ አስተሳሰቦችን ሪፍሌክት የሚያደርጉ ናቸው።
ማዓዛ የኢትዮጵያ ሰብአዊ መብት ኮሚሽን ኪነ ጥበቡ ከህብረተሰቡ ጋር ያለውን ቅርበት ተገንዝቦ ከፊልም ባለሙያዎች ጋር በመተባበር ፌስቲቫሉን ማዘጋጀቱ ትልቅ ጅማሮ መሆኑን ትገልጻለች። በፌስቲቫሉ ላይ ተመርጠው የቀረቡት ሙሉ አጫጭርና ዘጋቢ ፊልሞችም ይህን አላማ ያንጸባርቁና ለውይይት የሚጋብዙ ናቸውም ትላለች።
ጉዳዮች ላይ አተኩረው የተሰሩ ናቸው። ለምሳሌ የሙሉ ጊዜ ፊልም የሚባለው የተመረጡት ከዚህ በፊት ተሰርተው ግን ባነሱት ጉዳይ የሰብአዊ መብት ጉዳይ በጥሩ ሁኔታ ያሳዩ ተብለው የተመረጡ ናቸው። ለምሳሌ ሰውነቷ የሚል ፊልም ይታያል። ሰውነቷ የስደትና ሰብአዊነት ላይ ትኩረት ያደረገ በተለይ ኢትዮጵያን በውጭ ሀገራት በሚኖሩ ግዜት እንደሚረዳዱ እንደሚተሳሰቡ እና በተለይ ያለባቸውን የሰብአዊ መብት ጥሰቶችን ጭምር የሚያሳይ ነው። ከዛ ደግሞ ቁራኛዬ የሚል ፊልም አለ። ቁራኛዬ የፍትህ ስርዓታችንን፣ የእስረኛ አያያዝን ላይ፣ የሴቶች እኩልነትና አጠቃላይ ኢምፓወርመንት ላይ ያተኮረ ፊልም ነው። በሱ ጥሩ ምሳሌ ነው ተብሎ የተመረጡ ናቸው እነዚህ ሁለት ፊልሞች። ከዛ በተረፈ በዘጋቢ ፊልም እና ደግሞ በአጫጭር ፊልሞች አዳዲስ የተሰሩ አሉ። በሴቶች ላይ የዘር ፖለቲካ ላይ ልትት ቻለሽ፣ በእስረኛ አያያዝ ላይ ትውፊታዊ የሆነ ባህላችን ግን ሊበረታታ የሚገባ ደግሞ እነሱን የሚያሳዩ ፊልሞች የሚቀርቡበት ነው። በአጠቃላይ 7 ስራዎች በዚህ ፌስቲቫል ላይ ይቀርባሉ። ፊልም ማሳየት ብቻ ሳይሆን ፊልሞቹ ከታዩ በኋላ በፊልሞቹ በተነሱ ርዕሰ ጉዳዮች ላይ ተመልካች እንዲወያይባቸው እንዲያወራባቸው የሚያደርግ ውይይት አላቸው ማለት ነው።
የፊልም ፌስቲቫል እንደ ድግስና ፌሽታ መቆጠር የለበትም የምትለው ማዓዛ በተለይ ኢትዮጵያ በተለያዩ ችግሮች አጣብቂኝ ውስጥ ባለችበት ወቅት ፌስቲቫሉ መዘጋጀቱ ወቅታዊ መሆኑንም ትስማማለች።
ሀገራችን ያለችበት ሁኔታ የጦርነትና የብዙ አሳሳቢ ጉዳዮች ያሉበት ነው። ነገር ግን በሰብአዊ መብት ላይ ለመነጋገር የምታቆዩ ጊዜም የለም። ሰብአዊነት ላይ እንደውም ለመነጋገር ትንሽ ዘግየት ብለናል እና የምናያቸው የብዙ የሰብአዊ ቀውሶች መንስኤ የግንዛቤም ችግር ነው። ያለመነጋገርም ያለ የንግግር መድረኮች ያለመመቻቸትም ነገር ነው። እኛም ፌስቲቫሉን በምናዘጋጅበት ጊዜ ተመልካች መታይቶ በሰብአዊ መብት ጉዳይ ላይ የቆረቆረውን የተሰማውን አውርቷል። በተሳካ ሁኔታ ነው የተደረጉት።
ለስ ቀናት በተካሄደው በዚህ ሰብአዊ መብቶች ላይ ያተኮረ የመጀመሪያው የፊልም ፌስቲቫል ሰውነቷ ቁራኛዬ፣ ብትሆንስ፣ ተጠርጣሪ፣ መንገደኛ ታሪኮች፣ አዲባናና ሰውነት የተሰኙ ፊልሞች የቀረቡ ሲሆን የሰብአዊ መብት ኮሚሽኑን አላማ በአግባቡ ያሳካ እንደነበር ወይዘሮ ራኬብ ይገልጻሉ።
አንተ እንግዲህ ስለተለያዩ የሰብአዊ መብቶች ርዕሶች ማንሳትና መወያየት ነው። ሌላው እንግዲህ እንደ ተለመደ ሁኔታ በስብሰባ በአውደ ጥናት ብቻ ሳይሆን ውይይቶች ሊደረጉ የሚችሉት ኪነ ጥበብን መሰረት አድርገን በተለየ ሁኔታ ሰውም እየተዝናና ውይይቱ ሊካሄድ ይችላል የሚለውንም በማስተላለፍ ነው። እንደዚሁም ደግሞ የኪነ ጥበብ ባለሙያዎችን ወደዚህ ወደ ሰብአዊ መብት መስክን በስፋት እንዲገቡና አገራችን የሰብአዊ መብት ፓል ሆኖ ማየት የሚችልበትን ሁኔታ ለማፋጠን ለማመቻቸት የሚለውን እሳቤን ይዘው እንዲሄዱ ነው።
በተጨማሪም ኮሚሽኑ በቀጣይ ዓመታት በሚደረጉ ፌስቲቫሎች ከፊልም በተጨማሪ ሌሎች የኪነ ጥበብ ስራዎችን የማካተት ዓላማ እንዳለው ምክትል ኮሚሽነሯ ጨምረው ነግረውናል።
ያው መሰረት የምናደርገው ብለን እናስበው ቅድም እንዳልኩት ታህሳስ 1 የሚከበረውን ዓለም አቀፍ የሰብአዊ መብቶች ቀንን መሰረት አድርገን ሌሎችን ፊልም ብቻ ሳይሆን ሌሎችን የኪነ ጥበብ ባለሙያዎችን አሳትፈን በጽሁፍ፣ በግጥም፣ በስዕልም የተለያዩ የሰብአዊ መብቶችን ርዕስ ይዘው እንዲሳተፉ ለማድረግ ነው ሀሳቡ። እንዲሁም ደግሞ የሌሎች ሀገሮችን ፊልም አሳይተን ትምህርት የሚወሰድበትን ሁኔታ ለማመቻቸት ማስዋለን።
በሀገሪቱ አንዳንድ አካባቢዎች ባለው የጸጥታ ችግር ምክንያት የመጀመሪያው የፊልም ፌስቲቫል በሶስት ከተሞች ብቻ መደረጉን የሚገልጹት አዘጋጆቹ በቀጣይ የሚደረጉ ዝግጅቶች በመላው ኢትዮጵያ ላይ እንደሚደረጉ ገልጸውልናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከታተስ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን በቪኦኤ አምሃሪክ የፌስቡክ ገጽ እንዲሁም ደግሞ በሳተላይት ኢትዮሳት ላይ ታገኛላችሁ። ወደ ተከታዩ ዘገባ ደግሞ እንሻገር። በኢትዮጵያ ባለፉት 3 አመታት በተለያዩ ቦታዎች የተከሰቱ ግጭቶች ምክንያት ብዙ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። እነዚህ መፈናቀሎችም ሴቶችና ህጻናትን ከፍተኛ ለሆነ አካላዊና ስነልቦናዊ ችግሮች ዳርገዋል። እናትነት በስደትና መፈናቀል ውስጥ ምን ይመስላል የሚለውን በአሁን ሰዓት ተፈናቅለው ያሉ 2 እናቶችን አነጋግሬ ነበር። ጭንቀታቸውን፣ ችግራቸውንና ሐሳባቸውን አጋርተውኛል። እንደሚከተለው ይሰማል።
ልጄ በጣም በቃ ቁጡ ነው። ይነጫነጫሉ፣ ያለቅሳሉ። ቤት ሲቀየርባቸው ህጻናቶች ናቸውና ምኝታም ሲቀየርባቸው የለመዱትን ምኝታ፣ የለመዱትን ቤት፣ የለመዱትን ሳቅ ሲያጡ ምን እንደሚገረግራት ግራ ይገባናል። የደረሰብን የሞራል ውድቀት እንደዚህ በቃላት ሊገልጸው የሚችለው አይደለም። ባለቤቴ ሰርቶ መግባት የለመደ መስራትን የለመደ ልጆቼን አስተምራለሁ ብዬ ቤታችን ጥሩ ደስታ ሳቅ የነበረ ቤታችን አሁን ያለንበት ቦታ ሰዎቹ ሁላ እስከመረበሽ ረብሻቸው ይሆን ብለን እንጨነቃለን። እኛ ማልቀስ መጨነቅ ነው በቃ ሁሌም።
ወይዘሮ ቅድስት ጌታቸው ይሰኛሉ። 2 ህጻናት ልጆቻቸውን ይዘው በሰሜን ኢትዮጵያ የጀመረው ጦርነት እየተንሰራፋ ሲመጣ በድንገት ብድግ ብለው መሸሻቸውን ይናገራሉ። አዲስ አበባ ዘመድ ቤት ከባለቤታቸውና ከልጆቻቸው ጋር ቢያርፉም ከፍተኛ የሆነ ጭንቀት አጋጥሟቸዋል። በተለይም ደግሞ የልጆቻቸው ቤተሰብ መናፈቅ እንዲሁም ከትምህርት ገበታ መራቅም ያሳስባቸዋል።
ልጄ ተመስግቦ ዩኒፎርም አስተፍቼ ምን ጊዜ በቀን ጊዜ ትምህርት ቤት በተስፋ እየጓጓ ባለበት እየጠበቅኩበት መቼ ነው ትምህርት ቤት የሚከፈተው ጊዜ እየጓጓ ባለበት ሰዓት ላይ ነው ወተር የመጣ ነው። ወንድ ልጅ በጣም ይላል እናቴ ናፈቀች ማመጋሚ ድምንድ ይለኛል። እንሄዳለን ሰዎቿን ስልክ ላይ ያየ ይናፍቃል። እና ቤዛችን በስተን ነው የመጣ ነው የምንቀረብ ዛ የኖራል ነገራት አይኖል ዶክሜንታችን ምን አይኖ ምን የምናውቀው ነገር የለም በቃ።
የተለያዩ ጥናቶች ሴት ተፈናቃዮች ስለ ቤተሰቦቻቸው ብቻ ሳይሆን ስለ ማህበራዊ መስተጋብሮችና ትስስሮች እንደሚጨነቁ ይጠቁማሉ። ወይዘሮ ቅድስትንም የሚያሳስቧቸው ጉዳዮች ታዲያ በተጠቀሱት ብቻ አያበቁም። እሳቸውም አሁን ባረፉበት ቤት ውስጥ ሰዎችን አስቸግረን ይሆን ወይ፣ በቀጣይስ እንዴት እንኖራለንና ቀድሞ ከቀያቸው ለቀው መውጣት ያልቻሉ ቤተሰቦችስ እንዴት ይሆኑ የሚለው ሁሉ የጭንቀታቸው ምክንያት ነው።
መጣን ቢስተርጋርን ካረፍን በኋላ የቤተሰቦቻችን ድምፅ እንኳን መስማት አልቻለም። እኔም ላይ እንደወደቁ እንዴት እንደሆኑ ይኑሩ
ያሉትና ችግራቸውን ያጋሩንና ደግሞ ወይዘሮ መንበረ አስማማው ናቸው። ወይዘሮ መንበረ የሁለት ልጆች እናት ሲሆኑ ልጆቻቸው በአስራዎቹ ማገባደጃ እድሜ ላይ የሚገኙ ናቸው። ልጆቼ ስለ ስራና ስለ ትዳር በማሰቢያ ጊዜያቸው ግራ መጋባታቸውና ተስፋ የሚያስቆርጡ ሁኔታዎች መሆናቸው ያሳስበኛል ይላሉ።
ምንም ይዘናል ወጣን እንደ በጫማ በነጠላጫማ ነው ግን ቢዩ ቢዩ እንደ ወጣ ተነሰለችልኝ ወጥቼ ይወጣሁኝ ነው በጣም ከባድ ነው። ስለታቸው በጣም እንደው ሞራል አጣሁን ቢዩ ዩኒቨርሲቲ ተርኩኝ ዩኒቨርሲቲ ነው መጥቶ ቁጣ አለ በቃ አሁን ስራ መፈለግ ያቸው ባቸው ሰዓት ነበር ግን በጣም ሞራላቸው እየተረካ ነው በቃ ይሄን ይሄን ነው በቃ ይያት ነው በጣም ምን ሰው እንደዚህ አይነት ለምሳሌ ቢነፈጠሩ በጣም አዝናለሁ።
ወይዘሮ መንበረ ራስን ችሎ ከመኖር ወደ ተረጅነት መውረዳቸው በእድሜ ዘመናቸው ያፈሩትን አለኝ የሚሉትን ጥሪት ጥለው መምጣታቸውና በተለይም ወደፊት የሚሆነውን ነገር ደግሞ በእርግጠኝነት አለማወቃቸው የሚያሳስባቸው ሲሆን ከዚህ በተጨማሪም በአሁን ሰዓት የቀሪ ወገኖቻቸው ደህንነትም ያስጨንቀኛል ይሉ።
አሁን ስልክም አልሰራም ማንኖር ማንኝት ማንኝ እንደዛ የሰማነው ነገር የለም። በቃ የቀሩ ህቶች አሉ እዚያ ሁለት ህቶች አሉ ኢንሲስል ህቶች አሉ የሚወጣው ማለት እዛ ቀርተዋል እንደሆን በተፈጠረ አናውቅም እግዚአብሔር ነው የሚያውቀው።
ወይዘሮ መንበረና ወይዘሮ ቅድስት በግለሰቦች ለገሳ ምግብና መሰረታዊ ቁሳቁሶች ቢሟሉላቸውም ነገር ግን መንግስት ተገቢውን ድጋፍ እንዳላደረገላቸው በመግለጽ በተለይም ለእናቶች ትኩረት ሊደረግ ይገባል ሲሉ ጥሪ ያቀረቡ ሲሆን የአሜሪካ ድምጽ ከዚህ ቀደም በተመሳሳይ ጉዳይ ላይ የጋበዛቸው የኢትዮጵያ የህግ ባለሙያ ሴቶች ማህበር ዳይሬክተር ሌንሳ ቢየናም ሁሌም ቢሆን በግጭት ወቅት ሴቶች ለተለያዩ አካላዊና ስነልቦናዊ ጥቃቶች ተጋላጭ በመሆናቸው ትኩረት ሊደረግ ይገባል በማለት አሳስበው ነበር።
ዓለም አቀፍ ምሁን በተለያዩ ቦታዎች ላይ በሚፈጠሩ የግጭት ከፍተኛ የሆነ እዳ የሚከፍሉት ሴቶችና ህጻናት እንዲሁም አረጋውያንና አካል ጉዳተኞች ሆነ የታወቀ ነውና ሰፖርቶችን መስጠት ያው መንግስት ዜጎችን የመጠበቅ ትልቅ ኃላፊነት አለበት ብዬ ነው የማስበው። ይሄ የመንግስት ቴክኒክ ስራ ነው። በሚያደርጋቸው ማናቸውም የሆኑ እንቅስቃሴዎች በመጀመሪያ ትኩረት መስጠት ያለበት ለዜጎቹ ጥበቃ ማድረግ ላይ ነው ብዬ ነው ማስበው። ለዜጎች ጥበቃ በሚያደርግበት ደግሞ ይበልጥ ተካላጭ የሆኑትን የማህበረሰብ ክፍሎችን ማሰብ ተገቢ ነው ብዬ አስባለሁ። ኮስት እየተደረጉ ነው ግን ያው በደንብ መጠናከር አለባቸው ብዬ አስባለሁ።
በግጭትና በጦርነት ውስጥ የሚያልፉ ሴቶች ከምግብና ከመጠለያ እንዲሁም ከደህንነታቸው በተጨማሪም እነዚህ ሁኔታዎች የሚያስከትሏቸው የስነ ልቦና ጫናዎችም ትኩረት ሊደረግባቸው እንደሚገባ የስነ አይምሮና የስነ ልቦና ባለሙያዎች ይናገራሉ። በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከጋቢና ቤ ጋር ስለሆናችሁ እናመሰግናለን። የመጨረሻው ዘገባችን ደግሞ ከእግር ጤና ጋር ይያያዛል። እግራችን ካሰብንበት የምንደርስበት መገልገያችን ቢሆንም አብዛኛውን ጊዜ ግን ካላመመን አልያም ደግሞ ጉዳት ካልደረሰበት በስተቀር እንብዛም እንክብካቤና ትኩረት የማንሰጠው የአካል ክፍላችን ነው። በዩኒቨርሲቲ ዶርሞች ውስጥ፣ በስራ ቦታ እንዲሁም በመኖሪያ ቦታዎች ውስጥ ክፉ የሆነ የእግር ጠረን የሚያስቸግራቸው ሰዎች አሉ። እግር ላበትና እርጥበት ኖሮት ለረጅም ሰዓት መናፈስ
ሳይችል ሲቀር በተጣበበ ጫማ ውስጥ ሲሆን ይህን መሰል ችግር እንደሚያጋጥም ባለሙያዎች ይናገራሉ። ይህ ሁኔታ ታዲያ በሕክምናው አጠራር አትሌቲክስ ፉት በመባል ይታወቃል። የአሌክስ ካቲና እዝቂያ ምሎፖን ዘገባ ሀብታሙ ስዩም እንደሚከተለው አጠናቅሮታል።
እኛ ዴቪድ ይያልን ምንጠራው ይሄ ወጣት ላለፉት በርካታ ቀናት ሲሰቃይ ሰንብቷል። አትሌትስ ፉት ተብሎ የሚጠራው በፈንገስ ምክንያት እግሩን ክፉኛ የሚያሻክረው የሚጠዘጥዘው በሽታ ተጠቂ በመሆኑ እንዲለብስ የተፈቀደለት ክፍት ጫማ ብቻ ነበር።
ላለፉት 2 ወራት በዚህ ሁኔታ ቆይቻለሁ። ከዚህ በፊት በማላውቀው የአትሌትስ ፉት በመባል ለሚታወቀው በሽታ ተጋልጫለሁ። በግር ጣቶች መካከል የመጠምዘዝ ህመም ቢሰማኝም ቸል ብዬ ቆይቼ ነበር። ከሁለት ሳምንታት በኋላ ግን ትንሽ እብጠቶችን ማየት ጀመርና ማሳከኩ እየጨመረ ሲመጣም ሐኪም ለማየት ተገደድኩ።
የአትሌትስ ፉት ሽታ በጣቶች መካከል የሚጀምር የሻጋት አይነት ገጽታ ያለው ህመም ነው። ከስሙ በተቃራኒ አትሌቶችን ለይቶ የሚያጠቃ አይደለም። ዶክተር ማባይላ የጡንቻና አጥንት ሐኪም ናቸው።
በጣቶች ስር ለስር የሚፈጠር በሽታ ነው። በተለይም ደግሞ በሶስተኛውና በአራተኛው ጣት መካከል በግር ስርና ከላይም ሊከሰት ይችላል። አብዛኛውም ከ20 እስከ 50 ዓመት ዕድሜ ያላቸው አዋቂዎችን የሚያጠቃ በሽታ ነው። በሕፃናትም ላይ አልፎ አልፎ ይከሰታል። በተለምዶ ፈንገስ ብለን በምንጠራቸው ረቂቅ በሽታ አምጪ ተዋሲያን መንስኤነት የሚከሰት ህመም ነው።
በሽታው ተላላፊ ነው። በተለይ ደግሞ ትራይኮፓይተን እንዲሁም ኤፒድሮሞፓይተን ፈንጋይ ከተባሉት ፈንገስ አይነቶች ጋር የተነካካ ሰው በበሽታው ሊያዝ ይችላል። ከሰው ወደ ሰው፣ ከመሬት ወደ ሰው፣ ከቆሻሻ መጣያ ስፍራዎች፣ ሰዎች በባዶ እግራቸው በሚያዘወትሯቸው የመዋኛ ገንዳዎች አማካኝነት ሳይቀር ሊተላለፍ ይችላል። በበሽታው ለተያዙ የሕክምና አማራጮች አሉ። ዶክተር ማባይላ በድጋሚ
በሽታውን ለመፈወስ ጸረ ፈንገስ መድኃኒቶች አማራጮች ናቸው። እነኚህም ከእግር የውስጥ ወለል ላይ የሚቀቡ ናቸው። በሽታውን ለመከላከልና ለማዳን በቁስሉ ላይ የሚነሰነስ ዱቄት መሰል መድኃኒትም አለ።
አትሌቲክስ ፉት ካልታከሙት በእግር ላይ ከባድ ጉዳት ሊያስከትል የሚችል በተለይ ደግሞ የስኳር ህመም ላለባቸውና የደም ዝውውር ችግር ለገጠማቸው ሰዎች አሳሳቢ የጤና እክልን የሚተው በሽታ ነው። ንጽህናን መጠበቅ፣ እግርን ማድረቅ፣ በባዶ እግር ከመራመድ መቆጠብ፣ በጣም ጠባብ የሆኑ ጫማዎችን አለማድረግ ከዚህ በሽታ መከላከያ መለዎች ናቸው።
ተመልካቾቻችን ጋቢና ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ቃል በገባ ነው መሰረት እዚህ አካባቢ ላይ ደርሰናል። ጌትሽ ማሞ እንደው መላመላ ይለናል። እንደው መላመላ መላመላ ሳይተፋሽ አየሁሽ ለፍቅር ግራቴ ገባሽ ስለነበረን ቆይታ እያመሰገንን የአርብ ምሽት የጋቢና ዘይነስተናዶ እዚህ ላይ ፈጸምን። አስተያየትና ጥያቄዎቻችሁን በአምሃሪክ የፌስቡክ ገጽ ላይ ለጋቢና ቤ እያላችሁ አድርሱን። ታስተናጋጃችሁ ምሽት ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ነው። መልካም ቅዳሜና እሁድ እየተመኘን በዚሁ ተሰናበትን። ተነጥሉ ቀላሉ መቻ 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 መቻ